the voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በኢትዮጵያ ሰዓት አቆጣጠር በየሳምንቱ ቅዳሜ ከምሽቱ 3 ሰዓት እስከ 4 ሰዓት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ምርጫ 2007 የምሽቱ አብላጫ ፕሮግራማችን ትኩረት ነው። በዛሬው ዕለት በተለያዩ አካባቢዎች በተካሄዱ የምርጫ ዘመቻዎች ከአምቦ፣ ከመቀሌና ከአዲስ አበባ ባልደረቦቻችን ያጠናቀሯቸውን ዘገባዎች ይዘናል። ዲሞክራሲ በኢትዮጵያ እንዲሰፍን በትላንትናው ምሽት የተጀመረው ውይይትም ይዘናል። ቅዳሜ ግንቦት 8 2007 ዓ.ም። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮች። ከምሽቱ ልዩ ፕሮግራም ጋር አስተናጋጃችሁ አሉላ ከበደ ነኝ። ጽዮን ግርማ በቴክኒክ ምህንድስናው እያቀናበረች አብራን ታመሻለች። መልካም ምሽት። አሁን የሰዓቱን የዓለም ዜና ከአዲሱ አበበ።
እንደምናምሽታችኋል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪና የቻይና አቻቸው ሉዓላዊነትን በተመለከተ መወያየታቸው ተነገረ። የቻይናው ውጭ ጉዳይ ሚኒስትር ዋንግ ዪ በዚህ ወቅት ቤጂንግ ድንበሯንና ሉዓላዊ ክብሯን የማስጠበቅ ቁርጠኛነቷ ከአለት ድንጋይ የጠነከረና የማይናወጥ ነው ሲሉ ተናግረዋል። ዋይት ሀውስና መከላከያ ሚኒስቴር ማለት ፔንታገን ዛሬ ቅዳሜ እንደገለጡት የዩናይትድ ስቴትስ ልዩ ኃይል ምስራቃዊ ሶሪያ ውስጥ የሚገኘውንና ራሱን እስላማዊ መንግስት የሚለውን አማጺ ቡድን ከፍተኛ አዛዥ ገደለ፣ ባለቤቱን ማረከ። ሌሊቱን በተካሄደ አሰሳ የተገደለው የአይሲሱ ጦር መሪ አቡ ሰይፍ የሚባለው ሲሆን ዋሽንግተን እንደምትገልጠው ወታደራዊውን እዝና የገንዘብ ማንቀሳቀሱን ስራ በዋናነት የያዘ የቡድኑን የጥቁር ገበያ እንቅስቃሴም የሚመራ ነበረ። በዋይት ሀውስ መግለጫ መሰረት ፕሬዚዳንት ባራክ ኦባማ ናቸው ትናንት አርብ ማታ ትዕዛዙን ያስተላለፉት። የመን ውስጥ የተደረሰውን የተኩስ አቁም ስምምነት ነገ እሁድ ከማብቃቱ አስቀድሞ ዛሬ ቅዳሜ ግጭት ተፈጥሮ አያሌ ሲቪሎችን ጨምሮ የመንግስት ወታደሮችና የሽምቅ ተዋጊ ቡድን አባላት ሞተዋል፣ ቆስለዋል። የየመን መንግስት ባለስልጣናት እንደሚሉት ሽምቅ ተዋጊዎቹ ታኢዝ ከተማ ውስጥ በሚገኙ አያሌ መንደሮች ላይ ባካሄዱት ድብደባ በተፈጠረው ግጭትም ቢያንስ 12 ሰዎች ሞተው ከ24 በላይ ቆስለዋል። ሳውዲ አረቢያ መራሹ ጣምራ ቡድን ሁቲ ሽምቅ ተዋጊዎችና የመንግስቱ ወታደሮች ነበሩ ባለፈው ማክሰኞ ተኩስ አቁም የተፈራረሙት። አድማጮች፣ ዜና የምትላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የቀድሞው የግብፅ መሪ ፕሬዚዳንት ሙሐመድ ሞርሲ የሞት ፍርድ ተፈረደባቸው። ከፕሬዚዳንቱ ጋር የተወነጀሉና እንደ አውሮፓ አቆጣጠር በ2011 በተፈጸመው ወህኒ ቤቱን ከፍቶ እስረኞችን በመልቀቅ የተከሰሱ ሌሎች ወደ 100 ያህል ባለሥልጣናትም እንዲሁ ሞት ተፈርዶባቸዋል። በዛሬ ቅዳሜ ይፋ በተደረገው ብይን ሙፍቲው ማለትም የግብፁ ታላቅ መንፈሳዊ ባለሥልጣን በመጪው ግንቦት 26 ቀን የመጨረሻውን ውሳኔ ይሰጥበታል ተብሏል። ፕሬዚዳንት ሞርሲ ባለፈው ወር የዕድሜ ልክ እስራት ተፈርዶባቸው እንደነበር አይዘነጋም። ሰሜን ምስራቅ ናይጄሪያ ውስጥ ዛሬ ቅዳሜ የደረሰ የአጥፍቶ ጠፊ ፍንዳታ ቢያንስ 7 ሰዎች ገድሎ ሌሎች 33 አቁስሏል። አጥፍቶ ጠፊዋ ፍንዳታውን ያደረሰችው የዮቤ ክፍለ ሀገር ዋና ከተማ ዳማቱሩ አጠገብ በሚገኝ ኦቶቡስ ጣቢያ አካባቢ ነው። ዮቤ ከዚህ ቀደምም በተደጋጋሚ የቦምብ ፍንዳታዎች የደረሱባት ሲሆን ሰሜን ምስራቅ ናይጄሪያ ደግሞ በአሁኑ ሰዓት ከነውጠኛው የቦኮ ሀራም አማጺ ቡድን ጋር የሚካሄድ ወይም ውጊያ ወይም ጦርነት የሚካሄድበት አካባቢ ነው። የቡሩንዲው ፕሬዚዳንት ፒየር ንኩሩንዚዛ ከስልጣናቸው ለማስነሳት የተደለተውን መፈንቅለ መንግስት ያከሸፉትን የደህንነት ኃይሎች አመሰገኑ። ፕሬዚዳንት ንኩሩንዚዛ ምስጋናውን ያቀረቡት ትናንት አርብ ማታ በሞተር ብስክሌት ታጅበውና መንገድ ዳር የተሰለፉ ደጋፊዎቻቸው በጭብጨባና በሆታ ከተቀበሏቸው በኋላ በመላ አገሪቱ ባሰሙት የራዲዮ ንግግር ነው። ፕሬዚዳንቱ በዚሁ ንግግራቸው ለሶስተኛ ጊዜ እመረጣለሁ ብዬ ያልኩትን ውሳኔ መቃወም አቁሙ፣ ከእንግዲህ ምንም አይነት ቅዋሜና ሰልፍ አይኖር ሲሉ አዘዋል። ከዚህ ውጪ አመጽ ለማካሄድ የሚያስብ ቢኖር አይሳካለትም ብለዋል ንኩሩንዚዛ። በሮማ ርዕሰ ሊቃነ ጳጳሳት አባ ፍራንሲስ ከፍልስጤማውን መሪ መሐመድ አቦስ ጋር ዛሬ ቅዳሜ ተወያዩ። ቫቲካን ውስጥ ለ20 ደቂቃ ባካሄዱት ውይይትም አቡኑ የሰላም መልእክተኛ ሲሉ አወድሰዋቸዋል። የካቶሊክ ቤተክርስቲያን ፍልስጤም ውስጥ የምታካሄዳቸውን እንቅስቃሴዎች በተመለከተ በቫቲካንና በፍልስጤም መንግስት መካከል በተደረገ አጠቃላይ ስምምነት ሁለቱም ወገኖች መደሰታቸውን የወጣው መግለጫ አመልክቷል። በመጨረሻም የታሊባን ነውጠኛ ደቡብ ምስራቅ ፓኪስታን ክፍለ ሀገር ከምትገኝ ሳይድ ካራም ወረዳ አያሌ መንገዶችን ዛሬ ቅዳሜ እንዳፈነ የአፍጋኒስታን ባለስልጣናት አስታውቀዋል። ዜናው አበቃ።
አዲስ አበባን ለሰዓቱ የዓለም ዜና አመሰግናለሁ። አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ከስርጭት መሐንዲሱ ኬቪን እና ከአቀናባሪ ጽዮን ግርማ ጋር አብረናችሁ እስከ ምሽቱ 4 ሰዓት እንዘልቃለን። አሁን የምርጫ 2007 ዘመቻዎችና እንቅስቃሴዎች ቀዳሚው ዘገባችን ወደ አምቦ ነው የሚወስደን። የመድረኩና የኦሮሞ ፌዴራሊስት ኮንግሬስ ፓርቲ መሪ ዶክተር መረራ ጉዲና በዛሬው ዕለት በበርካታ ሺዎች የተቆጠሩ የአምቦና ጉደር ከተማ ነዋሪዎች የተገኙበት የምርጫ ቅስቀሳ አካሂደዋል ይላል ባልደረባችን ሄኖክ ሰማእግዜር ከጉደር ከተማ ያጠናቀረው ዘገባ እነሆ።
ከአዲስ አበባ በስተ ምዕራብ የምትገኘው የጉደር ከተማ በዛሬው ዕለት በአይነቱ ትልቅና በዜማና በሆታ የደመቀ የምርጫ ቅስቀሳ አስተናግዳለች። የኦሮሞ ፌዴራሊስት ኮንግረስ መሪ ዶክተር መራራ ጉዲና የጉደርን ሕዝብ ወክለው ለሶስት ተከታታይ ዓመታት በፓርላማ በአባልነት ማገልገላቸው ይታወሳል። በዛሬ የምርጫ ዘመቻቸው ለድምፅ ሰጪዎች ያቀረቡት መልእክት ከኦሮሞ ሕዝብ የመብት ጥያቄዎች አንስቶ የምጣኔ ሀብትና የልማት ተጠቃሚነት አንጻር በኦሮምኛ ሰፊ ንግግር አሰምተዋል።
ሰበከኛ ወጅን ሀቱ ኤጋየን
ሀቱ ኤጋ
ሀቱ ኤጋየን
ሀቱ ኤጋ
ሰገሌ ሰበከሰኒ ኤጋየን
ሰገሌ ሰበከሰኒ ኤጋ።
ዶክተር መረራ ለህዝቡ ያሳለፉትን መልእክት እንዲያብራሩም ጠይቄያለሁ።
ዋናው መልእክታችን ይህ መንግስት ላለፉት 24 ዓመታት በኢትዮጵያ ህዝብ ላይም በኦሮሞ ህዝብ ላይም ሲሰራቸው የነበሩትን ወንጀሎች፣ ሲያካሄዳቸው የነበሩ ወከባዎች፣ ሲያካሄዳቸው የነበረው ዘረፋዎች ለህዝቡ መግለጽ ነበር። በዲሞክራሲ ስም ለአራት ዓመታት በዲሞክራሲ ስም ለአራት ዓመታት ሲያደርጋቸው የነበረውን ጸረ ዲሞክራሲ አገዛዝ ስንናገር ነበር። በዝርዝር አንዳንድ ቦታዎች መሬት በመቀማት ህዝብን በሌሎች መንገዶች በግብርና በሌሎች መንገዶች መዝረፍ
የአምቦ ከተማ ህዝብ እንዲሁም ወደ 10 ኪሎ ሜትር በስተ ምዕራብ የምትገኘው የጉደር ከተማ ነዋሪዎች ግንቦት 16 ቀን ተወካዮቻቸውን ሲመርጡ መብትና የምጣኔ ሀብት ተሳታፊነት አብይ የምርጫ መስፈርቶቻቸው እንደሆኑ ገልጸውልኛል። በዚህ ሳምንት ውስጥ የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ በአምቦ ከተማ ወደፊት የሚገነባ የባቡር መስመር የመሰረት ድንጋይ አኑረዋል። ከተማዋን አብይ ከሆኑ የምጣኔ ሀብት ማዕከሎች ለማስተሳሰር በማሰብ መከናወኑን ጠቅላይ ሚኒስትሩ ገልጸዋል። አምቦና አካባቢዋ በስፋት ከግብርና በስተቀር ሰፊ የኢንዱስትሪ ልማቶች አይታዩባትም። በዛሬው ዕለት ያነጋገርኳቸው የከተማዋ ነዋሪዎች በአምቦ ያለው የምጣኔ ሀብት እንቅስቃሴ አምቦ ውሃና ለግንባታ የሚውለው አምቦ ድንጋይ ነው ብለዋል። እስኪ የጥቂቶቹን አስተያየት እንስማ።
ተቸርታ ከለዶሳ ይባላል።
የት አካባቢ ነው የምትኖረው?
እኔ የምኖረው ጉደር 02 ቀበሌ።
እንግዲህ እዚህ ዛሬ የተገናኘ ነው ዶክተር መረራ ጉዲና የኦፌኮ መሪ እዚህ የምረጡ እንቅስቃሴ ሲያደርጉ ነበረ። ለምንድን ነው አንተ እዚህ የመጣኸው?
እኔ አመጣቴ ከስር ከመሰረቱ በ1996 ነው የጨረስኩ ከትምህርት ቤቱ። እስካሁን ተምሬም እድል አላገኘሁትም። ሁለተኛ ደግሞ ለምርጫ ፍትሐዊ ነጻነት ለማግኘት እዚህ ዶክተር መረራ ጉዲና ተገኝቶ ለመብታችን ለመከራከራቸው በጣም ደስ ብሎ ነው የመጣሁት።
ስራ በማጣት ነው እዚህ የተሰለፍከው ማለት ነው?
ስራ መጥቼ አንደኛ ስራ አጥ ነኝ፣ ሁለተኛ ደግሞ በዚህ አካባቢ ላይ 95-96 ተገርፌ ያልታሰርኩበት ቦታ የለም። ታፍኜ አምቦ ቤተ መንግስት ውስጥ ሁርማት ኮንቴነር ውስጥ ያልተገረፍኩበት ቦታ የለም። እስካሁን አስተማሪነት ነጻ ካላገለገልክ አንድ ሁለት ወር ወይ ሶስት ወር ወይ አንድ አመት ሁለት አመት ሶስት አመት ካላገለገልክ ስራ አታገኝም የሚባል በዛ ምክንያት እኔ ይህን ስራ ነጻ አልሰራም። እኔ የደሃ ልጅ ነኝ። ወደ ቀን ስራ ገብቼ ሰርቼ ራሴ ማኖር አለብኝ ብዬ ለቅቄ ኪንግናም ኢንተርፕራይዝ ኮሪያ ደቡብ ኮሪያ የሚባሉትን በመካኒክነት ረዳት መካኒክ ገባሁ። ከዛ በጉጂ ዞን ውስጥ 2 አመት ከመናም ሰርቼ አሁን ደግሞ ስራ አጥቼ ቁጭ ብያለሁ። ስራም ስላለቀ የመንገድ ስራ ስላለቀ በዛው ምክንያት አሁን ስራ ጨርሼ ቁጭ ብያለሁ። ዶክተር መረራ ጉዲና እዚህ መጥቶ ለኛ መፍታችን ዘፍታዊ ለኦሮሞ ወጣቶች መከራከራቸውን በጣም በጣም ደስ ብሎኝ እዚህ ጋር ለወደፊትም ደግሞ እንደዚህ እንደሚቀጥል ዛሬ አንድ አምስት ይያሉ ሰዎችን ተማሪዎቻችን ያሰሩ ያስቸገሩ ነው። በዚህ ምክንያት ደስ ብሎኝ ነው መጣው።
መልካም እንግዲህ አንዳንድ ወጣቶችን ስናነጋግር ኢህአዴግ በስፋት የሥራ ዕድል እንደፈጠረላቸው ይገልጻሉ። በተለይ የመንገድ ሥራ እንደዚህ የመሳሰሉት የግንባታው የትምህርት ዕድል የሥራ ዕድል ተስፋፍቶልናል ይላሉ። ይሄ አንተ ቅድም ከገለጽከው ጋር አነጻጽርና እንዴት ታየዋለህ? ዶክተር መረራ ከዚህ የተሻለ ወይም ደግሞ የሳቸው ፓርቲ ኦፊኮ ከዚህ ከኢህአዴግ ወይም ከኦህዴድ የተሻለ ምን ያመጣሉ ብለህ ነው ድጋፍን የምትሰጠው?
አዎ በትምህርታቸው እርሳቸው በእውቀት በዚህ መንግስት አድሎ እንዳለ ከዚህ የተሻለ ከዚህ በተለይ ለኦሮሞ ወጣት ከዚህ የተሻለ ውጤት ያመጣሉ ብዬ እገምታለሁ።
ለአሜሪካ ድምጽ ሬዲዮ ሄኖክ ሰማእግዜር ነኝ ከጉደር።
ወደ አዲስ አበባ የተጓዘው ዘጋቢያ ባልደረባችን ሄኖክ ሰማእግዜር በሌሎችም ዘገባዎች መላልሰን እናገኘዋለን። የምርጫውን ሂደት እየተከታተለ ከሌሎች ባልደረቦቻችን ጋር ይዘግብልናል። ሄኖክን አመሰግናለሁ። አድማጮች የምትከታተሉት በ19፣ 22ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ልዩ ስርጭታችንን ነው። አሁን ወደ መቀሌ ነው የምናልፈው። ሌላ የምርጫ 2007 ዘመቻ
እንግዲህ ዛሬ በመቀለ ከተማ ውስጥ የምርጫ
የለቅምሻ የሰማችሁት ሌላ የምርጫ ዘገባ 2007 ዘገባ ወደ መቀሌ ስናመራ ነው። ዘጋቢያችን ግርማይ ገብሩ ከአዲስ አበባ ወደ መቀሌ ዛሬ ጠዋት ተመልሶ አረና ትግራይ ዛሬ በመቀሌ ማዘጋጃ ቤት የጠራውን ህዝባዊ ስብሰባ ተከታትሏል። የአረና ህዝብ ግንኙነት ኃላፊ አቶ አዶም ገብረስላሴን ያነጋገረው ወደ ዝርዝሩ።
እንግዲህ ዛሬ በመቀለ ከተማ ውስጥ የምርጫ ቅስቀሳው ቀጥሏል። ዛሬ ገዢ ፓርቲውም የጠራው ህዝባዊ ስብሰባ ነበረ። በተመሳሳይ ደግሞ አረና መድረክም በመቀለ ማዘጋጃ ቤት እንዲሁ ህዝባዊ ስብሰባ ጠርቷል። እስኪ ከአረና መድረክ አንዱ አመራር ስለ ስብሰባው ሁኔታ እና አላማ ይነግሩናል። ማን ልበል?
እሺ፣ ስሜ አምደም ገብረስላሴ ይባላለሁ። በአረና መድረክ የህዝብ ግንኙነት ኃላፊ ነኝ። የዛሬው ህዝባዊ ስብሰባ የምርጫ ቅስቀሳ ነው። በዚህ በመቀሌና አካባቢዋ ያሉ ነዋሪዎች የመድረክ አማራጭ ፖሊሲዎች፣ ሀሳቦች ሰምተው በእውቀት የተመሰረተ ምርጫ እንዲያካሂዱ እንዲረዳቸውና አረና መድረክም በአግባቡ ሀሳቡ ወደ ህብረተሰቡ ለማድረስ ነው የተጠራው።
እና የገመታችሁት ወይም ያሰባችሁትን ያህል ህዝብ ተሰብስበዋል?
በአሁኑ ሰዓት ህወሓት ሰልፍ ነው ህዝባዊ ስብሰባ ነው ጠርተዋል እና ህዝብ ደግሞ በ1-5 ተይዘዋል። በዚህ አካሄድ ህብረተሰቡ ጠዋት ሌሊትም ትናንትም አንድ ሰው እንዳይቀር እየተባለ እየተስፈራራ ነበር። አሁን ከ2002 ስናነጻጸረው ህዝቡ አነስተኛ ነው ሊባል ይችላል። እኛም እንዳሰብነው ግን ብዙ ህዝብ ነው የተገኘው እና ይሄ የተገኘው ህዝብ ደግሞ የኢህአዴግ ተጽዕኖዎች የህወሓት ተጽዕኖዎች ሳይበግረው ነው የመጣው እና በርካታ እና በቂ ህዝብ ተገኝቷል እንላለን።
እንግዲህ አረና መድረክ በዘንድሮ ምርጫ ወደ ህዝብ ያቀረበው አማራጮች ምንድን ናቸው የሚለውን ነገር ደግሞ ምናልባት ነገ ከሌሎቹ የአመራር አባላት ዘርዘር ያለ ኢንፎርሜሽን ለማቅረብ እሞክራለሁኝ። አቶ አምዶም ገብረስላሴን በጣም ነው የማመሰግነው።
አንድ ነገር ለማስተላለፍ ፈልጋለሁ። በዚህ ከቅስቀሳ ተያይዞ በመላው ትግራይ አካባቢዎች እየቀሰቀስን ነው። በዚህ ሂደት ግን በጣም ከፍተኛ የሆነ እንቅፋቶች እየተፈጠሩብን ነው። ለምሳሌ ዛሬ በአጽዊ ወንበርታ 11 አባሎቻችን ቅስቀሳ እያካሄዱ ያሉ በፖሊስና በጸጥታ ኃላፊዎች ተይዘዋል። ይህም የምርጫ ቦርድ የክልል ምርጫ ቦርድ ደውለን አሳውቀን መብታቸው እንደሆነ አሳውቀ እያለ ለሱም ተሰሚነት አልተገኘም። በሀገረ ሰላምም ፖስተሮች እየተለጠፉ ፖሊስ ያለ አስተዳዳሪዎች ያሉ እየተቀደደ በአይናቸው ያዩ ዝም ነው ያሉት። የታሰረ አባልም አለን በአዲድ አረም አራት አባሎቻችን ፖስተሮች እና ወረቀቶች ሲያድሉ የነበሩት በፖሊስ ተይዘው የት እንደሄዱ አላወቅንም እስካሁን። በማጫው በተመሳሳይ መልኩ አባሎቻችን እየታሰረ ነው። በአደባይ በመሐመራካዊ በተመሳሳይ መልኩ ፖስተሮች እየተቀደዱ በፖሊስ ፊትም በአስተዳደሮች ፊትም ምንም እርምጃ እየተወሰደ አይደለምና ከፍተኛ የሆነ አፈና ነው እየደረሰብን ያለው በአባሎቻችንና በእኛ።
እንግዲህ በዚህ በመረጡን ቅስቀሳ ወቅት እየደረሰብን ነው የምትሉትን ተጽኖ በወቅቱ ለምርጫ ቦርድ ያቀረባችሁ ነው?
አዎ፣ ሁሉም እንቅስቀሳችን እየተደዋወልን ከምርጫ ቦርድ ኃላፊም በዛሬ ቀን እንኳን የአጽዊና የሀገረ ሰላም ደውለን አስታውቀናል። እሳቸውም ደውለው ነበር ወደ ምርጫ አስፈጻሚ ወረዳው ለምሳሌ ወደ አጽዊ ደውለዋል። የሚሰማቸው ግን አልተገኘም። አንሰማም ነው የተባለውና ይሄ ምርጫ ቦርድ እናሳውቃለን በሁሉም አካባቢዎች ግን ምላሽ ግን የለም። ህጉን ተከትለን ለሚመለከተው የምርጫ ቦርድ ግን እናሳውቃለን።
ይህንን በሚመለከትም ከፍተኛ የመንግስት የጸጥታና የፍትህ አካላትን ጠይቄ ደግሞ ምላሹን ለማቅረብ ጥረት አደርጋለሁ። ለዛሬ እንግዲህ አቶ አንዱም ገብረስላሴን በጣም ነው ማመሰግነው።
እኔም አመሰግናለሁ።
እኔም ግርማይን ለዘገባው አመሰግናለሁ። ግርማይ ገብሩ ታዲያ በዘንድሮ ምርጫ ህወሓት ኢህአዴግን ወክለው በመቀሌ የምርጫ ክልል ከሚወዳደሩት ዶክተር አዲስ ዓለም ባሌማ ጋርም ሰፋ ያለ ቃለ ምልልስ አድርጓል። ሰዓታችን ከፈቀደ ምሽቱን እናቀርባለን። አሁን ታዲያ ከመቀሌ ወደ አዲስ አበባ እንመለስ። የጠየቀው ቦታ መስቀል አደባባይ ስላልተፈቀደለትና የተጠናከረ የፖሊስ ኃይል በህዝቡ ላይ የፍርሃት ድባብ ስላጠላ ባለው ያቀደውን ህዝባዊ ስብሰባ ማድረግ እንዳልቻለ መድረክ አስታውቋል። የአዲስ አበባ ከተማ አስተዳደር ግን መስቀል አደባባይን መጠቀም ለመድረክ ብቻ ሳይሆን በከፍተኛ የመንግስት ባለስልጣናት ለተጠራ ስብሰባም አለመፈቀዱን ነው የሚናገረው። እስክንድር ፍሬው ከአዲስ አበባ ተከታዩን ይዟል።
የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ በአዲስ አበባ የጠራው ህዝባዊ ስብሰባ ሳይካሄድ የቀረው እንዲህ በሙዚቃ የታጀቡ ቅስቀሳዎች ከተካሄዱ በኋላ ነው። በጃን ሜዳ የተገኙት ግን ከ200 የማይበልጡ የድርጅቱ አባላትና ደጋፊዎች ነበሩ። በዚህ ምክንያት ስብሰባው መካሄድ እንደማይችል በዚያ ለነበሩ አባላት ደጋፊዎችና ጋዜጠኞች አስረዱት የመድረክ ዋና ጸሐፊ አቶ ገብሩ ገብረ ማርያም ናቸው። ለዚህ ተጠያቂዎቹም ስብሰባው በመስቀል አደባባይ እንዳይካሄድ ያደረገው የአዲስ አበባ አስተዳደር ኢህአዴግና ፖሊስ ናቸው ብለዋል።
ዛሬ የጠራነው ስብሰባ ቀደም እንደተባለው በመስቀል አደባባይ ነበር። አይፈቀድም ተብሎ እዚህ ተባለ። እዚህ ደግሞ ዙሪያውን በፖሊሶች ተከቦ እንደውም ፖሊስ ከምንጊዜውም በላይ ወጥቶ በህዝቡ ላይ የፍርሃት ድባብ እንዲያጠላ ነው የተደረገው። የሚመለሱም አሉ ከየቦታው። ይህንን እየዞርን አይተናል። ስለዚህ ዛሬ የአዲስ አበባ እጩዎች ራሳቸውን ለማስተዋወቅ በዚህ ቦታ የጠሩት ስብሰባ በተፈለገው ባይሳካም እዚህ የተገኛችሁት ለህዝባችን መልእክቱን ለማስተላለፍ በቂ ናችሁና እናንተ የፍርሃትን ድባብ ሰብራችሁ እዚህ በመገኘታችሁ በመድረክና በራሴ ስም እንዲሁም በአዲስ አበባ እጩዎቻችን ስም አመሰግናለን። እናመሰግናለን። መልካም ቀን ይሁንላችሁ። መልካም የምርጫ ጊዜ ይሁንላችሁ።
የመድረኩ ዋና ጸሐፊ ለቪኦኤ ሲናገሩም ስብሰባው ለምን ሊካሄድ እንዳልቻል አብራርተዋል።
አልተካሄደም።
ምንድነው ምክንያቱ? ዋናው
ምክንያቱን አሁን የተናገርኩት እኮ ነው። መጀመሪያ ስንጠይቅ መስቀል አደባባይ ነው። ሁለተኛ ደግሞ እዚህ ሲፈቀድ እዚህም ተቀብለን እዚህ ስንመጣ በዚህ ዙሪያ እንደምታዩ የተለያዩ ስብሰባዎችን ጠርቷል። እነሱም እንደገና ደግሞ
እነሱ ማለት
ኢህአዴግ ገዢው ፓርቲ እንደገና ደግሞ የሚገቡ ሰዎችን በየቦታው በተለያየ መንገድ ይከለክላሉ። አሁን በዚህ መንገድ እንኳን ወጥቼ ሳይ ነበር። ስለዚህ እንዲህ አይነት ስብሰባ አይደለም እኛ የአዲስ አበባ እጩዎቻችን ናቸው የጠሩት። እንዲህ አይነት ስብሰባ ማካሄድ አይደለም እና የአዲስ አበባ እጩዎች የበለጠ ይነግሯል።
ምን ያህል ሰው ነበር እናንተ የጠበቃችሁት? መጀመሪያ
እኛ 30-50 ሺህ ብር ህዝብ በላይ ነው የጠበቅነው። ይሄ በተግባርም ደግሞ ታይቷል። በየክፍላት ሀገራቱ ባስካሄድናቸው ስብሰባዎች በቴሌቪዥንም የተመለከታችሁ ይመስለኛል። ስለዚህ የአዲስ አበባ የተለየ አይደለም። ግን የተደረጉት ተጽዕኖዎች ውጤቱን ለእኛ መልእክቱ ተላልፏል። ምንም ይሄን ያህል የሚያሸብር እናንተን የሚል ነገር የለም።
የአዲስ አበባ አስተዳደር በሰጠው ምላሽ መስቀል አደባባይ ያልተፈቀደበትን ምክንያት አስረድቷል። በአስተዳደሩ የካቢኔ ዳይሬክቶሬት ኃላፊ አቶ ፈለቀ ነጋሽ እንዳሉት በመስቀል አደባባይ ያለው ተጨባጭ ሁኔታ ግልጽ ነው። አደባባዩ የባቡር መስመር ግንባታና ሌሎችም እንቅስቃሴዎች አሉበት በመሆኑ ለስብሰባ እንዳልተፈቀደ ገልጸዋል። በቅርብ ጊዜ የህዳሴውን ግድብ የተመለከተ ስብሰባ ላዘጋጁ ከፍተኛ መንግስት ባለስልጣናትም ይህንን ስፍራ ከልክለናል ነው ያሉት። አቶ ፈለቀ እንደገለጹት ስብሰባው በጃን ሜዳ እንዲካሄድ ግን ለመድረክ ፍቃድ ተሰጥቷል። በመድረክ የቀረቡትን ሌሎች ቅሬታዎች በተመለከተ ግን ከአዲስ አበባ ውጭ በመሆናቸው መረጃ እንደሌላቸው ጠቅሰዋል። ለህዝብ ተወካዮች ምክር ቤት የሚወዳደሩ 270 እጩዎችን ያቀረበው መድረክ በተለያዩ ክልሎችም ቅስቀሳ እያካሄደ ይገኛል። ሊቀመንበሩን ጨምሮ በዚህ ተግባር ላይ የተሰማሩ ከፍተኛ አመራሮቹም ዛሬ በጃን ሜዳ አልተገኙም። ፓርቲውን ወክለው የተናገሩት አቶ ገብሩ ገብረ ማርያም ግን ምርጫው ነጻና ዲሞክራሲያዊ እንዲሆን የሚጠበቅበትን እንዲያደርግ ለገዢው ፓርቲ ኢህአዴግ ጥሪ አቅርበዋል።
ሰላማዊ፣ ዲሞክራሲያዊ፣ ፍትሃዊ፣ ታማኒ ሆኖ በህዝብም ዘንድ ተቀባይነት እንዲያገኝ መድረክ አበክሮ ይሰራል፣ በአጽንኦት ይታገላል። እስከዛሬም ስናከናውነው የቆየነው ተግባር ነው። ነገር ግን የምርጫው ተአማኒ መሆን፣ የምርጫው ዲሞክራሲያዊ መሆን፣ የምርጫው ፍትሃዊ መሆን፣ የምርጫው ተቀባይነት ማግኘት በመድረክ ብቻ በጽናት ትግሉ ስለተያዘ ሳይሆን ጉዳዩ የሚመለከታቸው አካላት በሙሉ ገዢውን ፓርቲ ጨምሮ ለዚህ ተግባር ያለመታከት ሲሰሩ ብቻ መሆኑን ዓለምና ኢትዮጵያ ሕዝብ እንዲያውቅልን እንፈልጋለን።
መድረክ ከጥቂት ወራት በፊት ባካሄደው የተቃውሞ ሰልፍም ምርጫው ነጻና ዲሞክራሲያዊ እንዲሆን ጥሪ ማቅረቡ ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ፍሬውን ለዘገባው አመሰግናለሁ። አድማጮች ታዲያ እዚህ ግድም ከተከታታዩ የምርጫ ዘገባዎቻችን ከልዩ ፕሮግራሙ በሙዚቃ ፋታ እንወስዳለን። ሐሙስ ለአርብ አጥቢያ ነው በተወለደ 89 ዓመቱ ላስ ቬጋስ በሚገኘው መኖሪያ ቤቱ ከዚህ ዓለም በሞት የተለየው እውቅ አሜሪካዊ ድምፃዊና የሙዚቃ ወይም የጊታር ተጫዋች ጭምር ነው።
I've always felt that to be an entertainer you got to entertain. So I've tried to pull all my energies together if I'm singing, to put it all right there. And try to remember that the people that come to see me are fans that's expecting the best that I have.
አድናቂዎቼ ከኔ የሚጠብቁትን መስጠት ነው የኔ ምኞት ሲል ህይወቱን ከገለጸበት ነው የሰማነው። ቢቢ ኪንግ ይሰኛል ስልቶቹ። ከነኚህ ስልቶቹ አንዱን እናጫውታለን ታዲያ ከሌላ ተወዳጅ አሜሪካዊ ድምፃዊ፣ እርሱም ዛሬ በሕይወት የለም፣ ሬይ ቻርልስ ጋር የተጫወቱት ነው። ከብዙ ድምፃውያን ጋርም ተባብረው ተጫውተዋል። ሲነርስ ፕሬየር እንሆ።
I done somebody Won't you have mercy if you please? Yeah. All right.
ሲነርስ ፕሬየር ውዴ ከሚላት ጊታሩ ጋራ የሚታወቀው የብሉስ ሶልት ንጉስ በመባልም የሚጠራው ቢቢ ኪንግ ከ50 አመታት በላይ ባሳለፈው የሙዚቃ ህይወቱ 15 የግራሚ ሽልማቶችን ጨምሮ የእድሜ ልክ የሙዚቃ መዝገብ ልዩ የክብር ሰው ወይም ሆል ኦፍ ፌም ክብር መጎናጸፍንም ያከለ ወይም ያካተተ የብዙ ሽልማቶች ባለቤት ነው። ኋላ ላይ ሰዓት እንደተገኘ አንድ ሌላ ስልቱን እንጋብዛለን። አድማጮች፣ አሁን ሰፋ ወዳለውና ወደ መጨረሻው የምሽቱ ቅንብር ነው የምንሻገረው። ውይይት ኢትዮጵያ ዲሞክራሲ። በትላንትናው ምሽት የተጀመረ ውይይት ነው። ዲሞክራሲ በኢትዮጵያ እንዲሰፍን ባለፈው ሳምንት መገባደጃ ባለፈው ቅዳሜ ዋሽንግተን ዲሲ አቅራቢያ በምትገኘው የአርሊንግተን ከተማ በተካሄደ አንድ አውደ ጥናት የቀረበ ጥናታዊ ጽሑፍ ርዕስ ነው። ኢሳት የኢትዮጵያ ሳተላይት ቴሌቪዥን ነው። ኢትዮጵያና የአፍሪካ ቀንድ በሚሉ ርዕሶች አብይ ርዕስ አዘጋጅነት በተሰናዳው በዚህ ሁለት ቀናት ጉባኤ ከቀረቡት በርካታ ጥናታዊ ጽሑፎች አንዱ የሆነውን የዚህ ጽሑፍ አቅራቢ ዶክተር ዳንኤል ተፈራን ጋብዘናል። በጽሑፋቸው መነሻነትም ከባልደረባዬ ትዝታ በላቸው ጋር ከዶክተር ዳንኤል ጋር በትላንትናው ምሽት የጀመርነው ውይይት ሁለተኛ ክፍል እንዲህ ተሰናድቷል። አሁንም ከጽሑፎ መንደርደሪያ የእርስዎን ጽሑፍ የማንበብ እድል አልነበራቸው፣ በጉባኤው ያቀረቡትን የጥናታዊ ጽሑፍ እና ውይይት መከታተል ያልቻሉ መረዳት እንዲችሉ እናደርግ። በኢትዮጵያ ጉዳይ ላይ ሲገልጹ ዲሞክራሲ የዲሞክራሲያዊ መቻቻል ወይም ድርድር ባህሉ አለመኖሩን ይጠቅሳሉ። ነገር ግን የዲሞክራሲያዊ ባህል መቻቻልንና ድርድርን የግድ የሚል መሆኑን ያስረግጣሉ።
አዎ፣
ያም እንዲሳካ ኢትዮጵያ በዲሞክራሲያዊ መሰረት ላይ እንድታድግ ወይም እንድትበለጽግ ያን ልማድ ማምጣት አለብን ይላሉ። እስኪ ከዛሬ ሁኔታ ጋር ያነጻጽሩት። በውይይቱ በጣም ሰፋ አድርገው የሄዱበት ነው።
እሺ፣ ትክክል ነው። በትክክል ነው የተመለከትከው። የእኔ ጽሁፍ ይሄንን ታሪካዊ ማስረጃ ከሰጠ በኋላ በኃላፊነት የያዝናቸው እነዚህን ሁለት የፖለቲካ ካምፖች ነው። አንዱ ካምፕ ወይም አንዱ ቡድን የሚለው እና ሌላው ቡድን የሚለው ሁለቱም የሚጋጩ ፊት ለፊት የሚጋጩ ናቸው። ተሰብስበውን በእነዚህ በሶስት ጉዳዮች ላይ ተነጋገሩ ነው የሚለው የኔ ጽሁፍ። እነዚህ ሶስት ጉዳዮች አስፈላጊ ናቸው። ጠመንጃ አይደለም መፍትሄ የሚሰጠው። መፍትሄ የሚሰጠው ዋነኛ ጉዳዮች ላይ እነዚህ ሶስቱን ነው የዘረዘርኩት። ሌላ ካለ ሊያቀርቡ ይችላሉ። እነዚህ ሶስት ጉዳዮች ላይ መነጋገር አለባችሁ፣ መሸጋሸግ አለባችሁ። አሁን ለምሳሌ ትግራይ አማራ ፖለቲካ ቡድን ያልሆኑት ከዛ ያልመጡት ክልል ይደግፋሉ። ነገር ግን ፌዴራላዊ የሆነ የራስ አስተዳደር ካለ ለምንድን ነው ክልልን የሚፈልጉት? ምን ምክንያት የለውም። እዛ ላይ መሸጋሸግ ያደርጋሉ። የአገር አንድነት ክፍሎች ትግራይ አማራ ፖለቲካ ከዛ የመነጩት ምንድን ነው የሚሉት? ክልል አገሪቷን ይበታትናል ይላሉ። ትክክል ነው። አገሪቷን ይበታትናል፣ ህዝብ ያዋጋል፣ ህዝብ ያለያያል ይላሉ። ስለዚህ ሁለቱ አንደኛው ክልልን ከተወ ያኛው ደግሞ የፌዴራላዊ የራስ አስተዳደርን መቀበል አለበት። ሄዶ ገብቶ እኔ ነኝ የማስተዳድርህ በእኔ ስር ነው የምትሆነው ማለት የለበትም። መቻቻል ማለት ይሄ ነው። በመሬት በኩል ደግሞ ከሄድክ ሁለተኛው ልበል ዝም ብዬ አንደኛ ስል አማራና ትግራይ ፖለቲካ የማዕከላዊ የራስ አንድነት አለ ኢትዮጵያ በጥንት አንድነች የሚለው ክፍል ስለ መሬት ማወቅ ያለበት አለ። የደቡቡም ስለ መሬት የኢትዮጵያ በሙሉ ለም አገር ደቡብ ነው ያለው። በሰሜን በኩል የመሬት እጥረት አለ። በሰሜን በኩል የአየር ጠባይ መለዋወጥ አለ። በሰሜን በኩል ብዙ ጊዜ ረሃብ አለ። በደቡብ በኩል ለም ቦታዎች አሉ። ብዙ ህዝብ በሰሜን አለ ወይም ደግሞ ስራ የሚፈልግ አለ ማለት ነው። በደቡብ ብዙ ሀብት አለ፣ የእርሻ መሬት አለ። እንዴት ነው እነዚህ ሁለቱ አብረው ሊሰሩ የሚችሉት? በመጀመሪያ ወረቀቴ ላይ እንዳየኸው የግል ንብረት የመሬት የግል ንብረት መሆን ቅድሚያ መሰጠት ያለበት ለሚያርሱት ነው። አሁን ባሉት በእርሻ በሰሜን የሚሆን በደቡብ በእርሻ ላይ ባሉት፣ ከዚህ በኋላ እርሻ ለማልማት ለሚፈልጉ መንግስት መሬት መስጠት ይችላል። ይሄ በግዢ ሊሰጠው ይችላል፣ በብድር ሊሰጥ ይችላል፣ ወለድ በሌለው ብድር ባለመሬት ሊያደርገው ይችላል። ይሄደው ዝም ብሎ ይሄ ቅርምት የሚሉት ነገር ሳይሆን ወይም ደግሞ መንደር የሰፈራ መንደር ማቋቋም ሳይሆን ምን ማድረግ ይችላል? በግል ባለ ንብረት ሊያደርገው ይችላል። ቤቱን እንዲሰራ መሬቱን እንዲያለማ ብድር ይሰጠዋል። ያለ ወለድ ብድር ረጅም ጊዜ ይሰጠዋል። ገንዘቡን የሚከፍልበት አምርቶ የሚያድግበት ቤቱን መስራት አለበት። ቤት በሳር ቤት ነው የሚኖሩት፣ በቅጠል ውስጥ ነው የሚኖሩት የኢትዮጵያ ገበሬዎች። ለምን ቤት መስሪያ ገንዘብ ከተሰጠ ገንዘብ ማን ነው መሬት መግዣ ገንዘብ ከተሰጠው መሬቱን ነው የሚያስይዘው። መሬቱን አስይዞ ነው ገንዘብ የሚበደረው። ይህ ከሆነ መሬቱ የራሱ ነው። ጥንካሬ ይኖረዋል፣ የፖለቲካ መብት ይኖረዋል፣ ራሱን በራሱ ያስተዳድራል። እነዚህ ነገሮች ከተደረጉ ሰሜኑና ደቡቡ አብሮ የማይሰራበት ምክንያት የለም።
ዶክተር ዳንኤል አሁንም አዝናለሁ ወደ ኋላ ለመልሶት ነው በትንታኔው። አንድ ምናልባትም አሁን አገር ውስጥ ያለውን እውነታ መሬት ላይ የምናየውን እውነታ ቀደም ወዳለው ጥያቄ ኢትዮጵያን በቋንቋ ያካለለው ቲፒኤልኤፍ ወይንም የህዝባዊ ሀርነት ትግራይ መሆኑን ያንን እንዴት ይመለከቱታል? ምክንያቱም እርስዎ የኢትዮጵያን ሁኔታ በሁለት ነው የከፈሉት። ለምሳሌ የአማራና የትግራይ ብለው የሚሉት አለ፣ የተቀረው ደግሞ ኢትዮጵያ ውስጥ የሌላ ጎሳ አባላት የሆኑ ህዝቦች በሌላ በኩል ነው ያሉት። ነገር ግን ክልልን ወደ ኢትዮጵያ የፖለቲካ መድረክ ያመጣው አንዱም ህዝባዊ ሀርነት ትግራይ ነው። ለአንድነቱ ለኢትዮጵያ አንድነት ይቆረቆራል የሚባለው ሲሉ የጠቀሱት አንዱ ኃይል እዛች ላይ አንድ አጠር ያለ ማብራሪያ ይሰጡናል።
ያው ከጥያቄ ሽም እዛ ላይ አንድ በደንብ ያልገለጽችልኝ ነገር አለ። እንዴት ነው እነሱ የአንድነት ኃይል ናቸው ወይስ የብሔር ኃይል ናቸው? ነው
የእርሶ ወረቀት የአንድነት ኃይል እንደሆኑ ነው እንትን የሚለው። ሊሆኑ ይችላሉ ሊሆኑ ይችላል። እኔ ለአድማጭ እንድናብራራው ነው። ካለው ተጨባጭ ሁኔታ መሬት ላይ ካለው ተጨባጭ ሁኔታ የክልል አስተዳደርን ኢትዮጵያ ውስጥ ያስተዋወቀው ኃይል ወያኔ ሀርነት ትግራይ ሆኖ ሳለ፣ ነገር ግን በዚህ ወረቀት ላይ ለአገሪቱ ብሔራዊ አንድነት የሚቆረቆር ኃይል ሆኖ ቀርቧልና ይሄንን ሊያብራሩልን ፈልጋለሁ።
ዶክተር ዳንኤል እንደው አብረው እንዲመለከቱት በዛ ውይይት ላይ የገለጹት አለ ልሂቃኑን የሰሜኑን ልሂቃን የትግራይና የአማራ ብለው የድሮውን ታሪክ ነው በውይይቱ ላይ ያነሱት። አሁን ትዝታ ደጋግማ ያነሳችሉት ዛሬ በተጨባጭ የሚታወቀው በአገር ውስጥ ይሄንንም የአከላለል በቋንቋ መሰረት ያደረገ አከላለል ያመጣው ይሄ ቡድን ሆኖ ሁለቱ ጋር እንዴት መሆን ይችላል? ከድሮ ታሪኩ ጋራ ለአድማጮች ግር የሚል ሁኔታ ይፈጥራልና እሱን እንዲለዩልን ነው።
እሺ እሺ፣ አየህ ጥሩ ጥያቄ ነው ያመጣው። አንደኛ ነገር የትግራይ ወያኔ አሁን ያለው ህዋድ የትግራይን ህዝብ አይወክልም። ኢትዮጵያ እኮ የጀመረችው ከትግራይ ነው። መነሻዋ እኮ አክሱም ነው። የትግራይ ህዝብ የኢትዮጵያን አንድነት ሙሉ በሙሉ ይደግፋል። ወድቋል፣ ሞቷል፣ ተጋድሏል ናዚ ዮሐንስ ከዛም በኋላ። ሁለተኛ ህወሓትንም ብትወስድ ይሄ የሌኒን የፖለቲካ ስትራቴጂ ነው የተጠቀሙት። የፖለቲካ ዘዴ ምንድን ነው? ሌኒን ምንድን ነው ያደረገው? ሌኒን፣ ስታሊን እነዚህ ምን አሉ? ይሄ የተበደለውን ህዝብ ነጻ ትወጣላችሁ አሉ። ይሄን ያሉት በንጉሠ ነገሥታዊ አገዛዝ በነበረ ጊዜ ነው። ሌኒን አሸንፈው መንግስት ሲይዙ ምን አሉ? አይ ዞር በላሉ። ተመልከት ህወሓት ያደረገውን። ይሄንኑ ዘዴ ነው የተጠቀመው። ኢትዮጵያን በፍጹም ሊገነጣጥሉ አይፈልጉም። ምንድን ነው ያደረጉት? መካካሻ አይነት ነገር ነው። ትክክለኛ ፌዴራልም አይደለም። ስለዚህ ይሄንን መልስ እዛ ላይ ይሄንን ጥያቄ እዛ ላይ ነው የምመልሰው። እና ስለዚህ ነው እነሱ የዘር ይከፋፍላሉ ምናምን የሚባለው ኢትዮጵያ እንድትገነጣጠል አይደለም የሚፈልጉት። ግራ ገብቷቸዋል። ችግሩን ለማቃለል ስላልቻሉ ወይም ነጻነት ለመስጠት ስላልፈለጉ ኃይል ለመስጠት አሸንፈናል ብለው ስለመጡ ኃይሉን በእጃቸው ለማቆየት ሲሉ ያደረጉት ነው እንጂ ኢትዮጵያን ተገነጣጥላ እኛ ዚን ቆያለን እናስተዳድራለን በሚል አይደለም። ያ የፖለቲካ ዘይቤ ነው።
ስለዚህ የሚሉትን እንኳን ይዘው የመጡትን በቋንቋ የተመሰረተ አደረጃጀት እስከ መገንጠል የሚለውን መብት እንኳን ራሱንም አይፈቅዱም ነው የሚሉ ናቸው።
ሌላው ደግሞ ጭቆናን ክሌም አድርገው ተጨቁነናል፣ በቋንቋችን ባህላችን የሚነገረውና የሚሰራበት የመሃል አገሩ የአማራው ባህል ነው፣ ገዢዎቹም አማሮች ናቸው በሚል ነው ቲፒኤልኤፍ እንቅስቃሴ የሚጀምረው።
አዎ፣ እሱ ትክክል አይደለም። እሱ ሁሉ የፖለቲካ ነው እንጂ ታሪካዊና ማስረጃ ያለው አይደለም። ህዝብን ማነሳሻ፣ ህዝብን ማነቃቂያ ነው። ለንንን ያመጣሁላችሁ ለዚህ ነው። ኦክቶበር ሬቮሉሽን ለማንቀሳቀስ ስለፈለጉ ያንን አደረጉ። በኋላ ሲያሸንፉ ዞር ባል ነው ያሉት። አንቀጽ 39 እንደዚሁ ነው። መገንጠል ትችላላችሁ እንደዚህ እንደዚህ ይላል እንጂ በስራ ላይ አውልም። ምን ያስፈልጋል እሱ ሁሉ ነው ነው የምለው። በእኩልነት የኢትዮጵያ ክፍሎች በእኩልነት ከተያዩና በሚዛናዊ በሆነ በፌዴራልና በተቀሩት አስተዳደሮች መካከል እኩልነት ሚዛናዊ የሆነ ይቋቋማል፣ ይቻላል። እሱ ከተደረገ ምንም አያስፈልግም። ችግሩ ምንድን ነው? እነዚህ ስልጣን ላይ በስልጣን የቆዩ ኃይል ያላቸው የወታደርም የአደረጃጀትም ኃይል ያላቸው በሸዋ፣ በትግራይ፣ በመሀል ሀገር የደረጁት ይህንን አልተቀበሉም። እንዲቀበሉ ነው እኔ ሶስት ቁጭ ብላችሁ ተነጋገሩ ነው። ሁለቱም ክፍል ቁጭ ብለው ይነጋገሩ። ሲነጋገሩ ግን የሚጠይቁትን ነገር ማወቅ አለባቸው። ስለዚህ ሶስቱን ነገሮች አስቀምጫለሁ።
በመፍትሄ ደረጃ እንግዲህ ያስቀመጧቸው ፖለቲካን በተመለከተ፣ ሀብትን በተመለከተ ያስቀመጡት ሀሳብ አለ። የፖለቲካ ስልጣንን በተመለከተ ያስቀመጡት ሀሳብ አለ። አንድ ከቡድን ይልቅ የግለሰብ መብት መከበር ላይ መተኮር እንዳለበት።
እንደገና ይቅርታ ላድርግልሽ ላቋርጥሽ እና የግል መብት መከበር አለበት። በዛው አያይዞ ፌዴራላዊ የራስ አስተዳደር ሁለቱ በጣም አስፈላጊዎች ናቸው። የግል አስተዳደርን ይደግፋሉ። ለምሳሌ የቀድሞዎቹ የፖለቲካ ባለሙያዎች ይደግፋሉ። የትግራይ የአማራ በስልጣን ላይ ብዙ የቆዩት ይደግፋሉ እሱን የግል። ግን እዛ ላይ ሲመጣ ይሄ ፌዴራላዊ የራስ አስተዳደር ላይ ሲመጣ ወደኋላ ይላሉ። እሱ አስፈላጊ ነው። ሁለቱም እኩል ናቸው ነው የምለው እኔ። ሁለቱም
ልጠይቅ የነበረው እነኝን ሁለት ሀሳቦች ስራ ላይ ያዋሉ ሌላ ሀገር በምሳሌነት የሚጠቀሱ በዓለም ዙሪያ ያሉ ሀገሮች አሉና እስቲ በምሳሌ ያስረዱን።
እዚህ ያለንበት አሜሪካን።
እሺ፣
ምንም ጥያቄ የለው። አሜሪካን ቁልጭ አድርጎ ያሳያል ኢትዮጵያ ውስጥ መደረግ ያለውን። የግል ነጻነት አለ እዚህ እንደምታውቁት በደንብ። በየትም ቦታ ተዘዋውሮ ሰው ሊሰራ ይችላል፣ ሊኖር ይችላል። እኩል ዜግነት አለ። ነገር ግን አብሮ ከዚህ ጋር የሚሄድ ደግሞ ፌዴራል የራስ አስተዳደር አለ። ዊስካንስን እኔ ያለሁበት አሁን ራሱን ነው የሚያስተዳድረው። ሚሽጋን 50ዎቹም ስቴትስ ራሳቸውን ያስተዳድራሉ። ግን 50ዎቹም ስቴት ውስጥ የሚኖሩ አሜሪካውያን እኛንም ጨምሮ እንደ ልቡ ተንሸራሽሮ የትም ሄዶ ይሰራል፣ ታክስ ይከፍላል። ኢትዮጵያ አሁን ልመልስሽ፣ ወደ ኢትዮጵያ 13ቱ ክፍለ ሀገሮች የራሳቸው ህዝብ የራሳቸው ኢኮኖሚ አላቸው። ከደንድ ጀምሮ ጎጃም፣ ሸዋ፣ ጎንደር፣ ወለጋ፣ ሀረር፣ ሲዳሞ እያንዳንዱን ብታይ። ስለዚህ ይሄ የዘር መከፋፈል ሳይሆን ወደ ነበረው ታሪካዊው አስተዳደር ሀገራዊ አስተዳደሮች ክፍሎች ቢሄድ ህዝቡ በሰላም ይኖራል።
ምናልባት ተከታይ ጥያቄ ላንሳሎት። አሁን ያነሷቸው ነጥቦች አድማጮችንም በያሉበት የሚያወያዩ ይመስለኛል። ወደ ቀድሞ ሁኔታ ይመለስ፣ በጠቅላላው በደፈናው እንዳይሆን በጽሁፎ እንዳስረዱት እንዲያብራሩ ነው። እነኚህ የቀደሞ 14 አስተዳደሮች ወይም
13 ሀረር ማን ኤርትራ የለም አሁን
ኤርትራን አውጥተው ነው ከቀደሞ ጋር አያይዘ ነው 13ቱ አስተዳደሮች ቀድሞ እንዳስተዳደር በራሳቸው የራስ አስተዳደር ነበራቸው ብለዋል።
አዎ።
ከዛሬ አንጻር ግን ስናይ ቀድሞ የነበሩበት ስርዓት የቀዳማዊ ኃይለ ሥላሴም ስርዓት ቢሆን በንጉስ የሚመራ ነው። ከዛ የተከተለው ደግሞ እንደምናውቀው አስተዳደሮቹ እያሉም ሶሻሊዝም ይካሄድበት የነበረው ነውና ከዲሞክራሲ ጋር እንዴት እነኛ አስተዳደሮች ዲሞክራሲያዊ መሆንስ ይችላሉ? ትዝታ ካነሳችሁ ጥያቄ ጋር አያይዘው ይመልሱት።
በጣም ጥሩ ጥያቄ ነው። እኔ ወደ አስተዳደር ወደ ጥንታዊ እሺ፣ ይቅርታ አለሽ
አለውኝ እንደው ለማከል ነው አሉላ ያነሳው ጥያቄ ላይ። እንግዲህ ኢትዮጵያ ውስጥ ተጨቆን ከሚሉት ብሔረሰቦች አንጻር አሉላ ጠቀስ አርጎታል። በኃይለ ሥላሴ ዘመነ መንግስት መሪ ተሹሞላቸው በንጉሰ ነገስቱ የሚላክበት ሁኔታ ነው። እርግጥ ነው በአከላለል ደረጃ ጠቅላይ ግዛቶች የራሳቸው መገለጫ አላቸው፣ የራሳቸው ወሰን አላቸው። ዞሮ ዞሮ ግን ሄዶ ይገዛቸው የነበረው ከኃይለ ሥላሴ የተላከ ባለስልጣን ነው እና አሁን የራሳቸውን መሪዎች የሚያመነጩበትንም ሁኔታ ቢያብራሩ
ዲሞክራሲያዊውን መሰረት እንዴት ነው የሚያገኙት?
እሺ፣ በጣም ጥሩ የተናገራችሁት ሁሉ ትክክል ነው። እኔ ወደ ድሮው አስተዳደር አከፋፈል ይመለስ ነው እንጂ ወደዛ አገዛዝ ይሄድ አይደለም። የራሳቸው ኢኮኖሚ አላቸው። ዲሞክራሲ እንዴት ነው የሚያገኙት ለተባለው የራሳቸው ፌዴራላዊ የራስ አስተዳደር ይኖራቸዋል። በቀዳማዊ ኃይለሥላሴ ጊዜ ከዛም በምኒልክ ጊዜ አንድ ምሳሌ ልስጣችሁ። ምኒልክ አጼ ምኒልክ ወለጋ ውስጥ አልገቡም። ቀረጥ ብቻ ነው የሚቀበሉት። አትግቡ እኛ ውስጥ፣ እኛ ራሳችን እናስተዳድራለን፣ የሚገባዎትን እንሰጣለን። አልገቡም። በቀዳማዊ ኃይለሥላሴም አልገቡም እዛ ውስጥ። ጅማ አባጅፋርን ውሰድ። ለምኒልክ 100,000 ጠገራ ብር ይሰጣሉ። አትንኩኝ አትግቡ አሉ። ጅማ አባጅፋር አገራቸውን ያለሙ ነበር ራሳቸው። አንሰጥም ያሉ ናቸው። የወታደር ኃይል የተላከባቸው የተደመሰሱትም እንደዚሁ። ነገር ግን ያ አስተዳደር በኋላ እየተጠቀለለ ወደ አዲስ አበባ መጣ፣ ተያዘ። እሱ አያስፈልግም፣ እሱ ፌዴራላዊ አስተዳደር አይደለም። ይሄ ህዝብ እያንዳንዱ አሉ እኮ እነዚህ አሁን ክፍሎች ዞን ነው ምን ይሏቸዋል? ይህ ጎጃም አለ፣ ጎንደር አለ፣ ወለጋ አለ። እነዚህ ክፍሎች አሉ። ህዝቡ በዛ የሚኖረው ህዝብ የራሱ መሪ ይመርጣል። የራሱ ውስጡን የራሱን ለማስተዳደር የራሱን ሁለተኛ እሱን የሚወክል ወደ ፌዴራል ይልካል። አሜሪካ እንደሚያደርጉት አሁን በእያንዳንዱ ወረዳ የህዝብ ተወካዮች አሉ። አሜሪካ እንደገና እያንዳንዱ ስቴት ሁለት ሁለት ሰዎች ይልካል። ታውቃላችሁ፣ ይህንን ለአድማጮች እንዲገለጽ ለማለት ነው። እነዚህ ሄደው ሰነት ይፈጥራሉ። ህግ መወሰኛና ህግ መምሪያ እንደሚባለው ነው። መምሪያ ውስጥ ይገባሉ። በብዛት ሁለት ሁለት ዓመት የሚያገለግሉት መወሰኛ ውስጥ ይገባሉ። ይሄ ምንድን ነው የሚያመጣው? መወሰኛ ውስጥ ትንሿም ክፍለ ሀገር ትልቋም ክፍለ ሀገር እኩል መብት አላቸው። በህግ መምሪያ ህዝቡ ነው የሚወከለው፣ በህዝብ ብዛት ነው። እና ብዙ ህዝብ ያለው ብዙ ተወካዮች ይኖሩታል። መለስተኛ ህዝብ ያለው መለስተኛ ተወካዮች ይኖሩታል። ነገር ግን ይሄ ብዙሀኑ ጥቂቱን እንዳይጎዳ ሰነት ውስጥ ይያዛል። ሰነት በመወሰኛ ማለቴ ነው። በመወሰኛ ሁለት ሁለት ነው ያለው ሁሉም። እንደምታውቁት አሁን በአሜሪካን አንድ ህግ ሲተላለፍ ወደ በመምሪያ ይተላለፋል፣ መወሰኛ ይሄዳል። እንደገና ሁለቱ ደግሞ አንድ ላይ ኮሚቴ ይመርጡና ያስታርቃሉ። ይሄ ነው በእውነቱ ለኢትዮጵያ በአሁኑ ጊዜ ቻይና አይደለም አርአያ። ለኢትዮጵያ በአሁኑ ጊዜ አርአያ፣ መልካም አርአያ በልማትም በፖለቲካም አሜሪካን ነው።
መልካም ምሳሌዎቹን አድማጮችን በያሉበት እንደሚያነሱና እንደሚወያዩባቸው ተስፋ እናደርጋለን። ይሄ እንግዲህ ብዙዎችም ማነጋገሩ ነው የዚህ አይነት ፕሮግራም ጠቀሜታውና ዶክተር ዳንኤል በመደምደሚያው የሚያነሱትን አንድ ትልቅ ጭብጥ መልሰን ምርምር ቅድም ስለ ድርድር የተለያዩ ፍላጎቶችን ለማጣጣም የሚደረግ በተለያዩ ወገኖች መካከል ስለሚካሄድ የፖለቲካ አሰራር ይገልጻሉ። በእንግሊዝኛው ኮምፕሮማይዝ የሚባለውን ለመግለጽ ነው። በአንድ ቡድን ወይም ፓርቲ በብቸኝነት የሚመራ አምባገነን አስተዳደር ዛሬ ቦታ የለውም ይላሉ፣ የኢትዮጵያንም በዋቢነት ጠቅሰው ያለፉት 40 ዓመታት ተሞክሮዎች ያን አይፈቅዱም የሚሉና አዎንታዊ የዲሞክራሲ አዝማሚያ በህዝብ ዘንድ ተቀባይነት ያላቸው አካሄዶች እየታዩ ነው፣ እያቆጠቆጡ ነው፣ ወጣቱ ትውልድ ያን የሚቀበልበት ሁኔታ እያሳየ ነው ይላሉ። ለኢትዮጵያ እድገትና ብልጽግና ተስፋ ሰጪ ሁኔታዎች መኖራቸውን ሲናገሩ ምን አይነት በተጨባጭ አሁን ካለው ሁኔታ ጋር ደጋግመን የምናነሳው በተጨባጭ ዛሬ በኢትዮጵያ ያለውን ሁኔታ ነውና ይሄ መሰረታዊ ሁኔታ ዛሬ ባለበት እነኚህ ተስፋ የሚሰጡባቸው የቀደመውን ምርጫ ብንመለከት ከሁለት ሳምንት በኋላ ሌላ ምርጫ ይካሄዳል። 99.6% አንድ ፓርቲ ያሸነፈበት ምርጫ ነው የተመለከትነው ወይም የምመሰከር ነው። እንዴት ሆኖ እነኚህ የሚሏቸው ነገሮች ትርጉም ሊኖራቸው ይችላል? እስከ ዛሬ ያለፉት 25 ዓመታት ያልሰሩ ናቸውና ወይም እውን ሆነው አልታዩምና።
እሺ፣ ምርጫ ዲሞክራሲ አይሰጥም። ይህን ማወቅ አለብን።
ምንድን ነው የሚሰጠን? በጣም ጥሩ።
ዲሞክራሲ የሚሰጠው እነዚህ ሶስቱ ጉዳዮች ላይ በመደራደር አንድ ዘላቂ ሀሳብ ላይ መድረስ ነው። ሶስቱ ጉዳዮች ላይ የጠቀስኳቸው ላይ የፖለቲካ ፓርቲዎች አሁን ስልጣን ለመያዝ ኢትዮጵያ ውስጥ ያሉ ከኢትዮጵያም ውጪ ያሉ ስልጣን ላይ ለመቀመጥ የሚፈልጉ የፖለቲካ ቢሮዎች ላይ ነው መወዳደር እንጂ አገሪቷን ይዞ በአንድ ክፍል ወይም በአንድ ንጉስ የማስተዳደር እርምጃ ጊዜ አልፎበታል ያልኩት ለዚህ ነው። የሚቀበል የለም። ዛሬ ዓለም አንድ ሆኗል። በኢንተርኔት በፌስቡክ ያያል ዓለም እንዴት እንደሚኖር፣ የተቀረው ህዝብ እንዴት እንደሚኖር ያያል እና ይፈልጋል እንደዛ ለመኖር። ይሄም ትክክል ነው። መፈለግ አለበት፣ ለማደግ መፈለግ አለበት። እና ይህ ሊሆን የሚችለው የፖለቲካ ኃይሎች አስተሳሰባቸውን ዘመናዊ ሲያደርጉ ነው። በድሮ አይነት መንግስት ለመያዝ የሚደረገው ትግል አይሰራም ያልኩት ለዚህ ነው። በምንም አይነት ዲሞክራሲ የሚመጣው ህዝብ በአንድ ላይ መንግስት የራሱ የሆነ መንግስት ሲመሰርት ነው። ይሄንን መንግስት ሊመሰርት የሚችለው እነዚህ ሁሉ የፖለቲካ ድርጅቶች መንግስትንም ጨምሮ በነገራችን ላይ ይሄን ያለውንም መንግስት ጨምሮ ተሰብስበው እነዚህ ሶስት ጉዳዮች ላይ ሲነጋገሩ ነው። ስለ ግል ነጻነት፣ ስለ ፌዴራላዊ የራስ አስተዳደር ምንድን ነው የምናደርገው? ስለ ኢትዮጵያ ቋንቋዎች ምንድን ነው የምናደርገው? ስለ ኢኮኖሚና መሬት ምንድን ነው የምናደርገው? እነዚህ ሶስት ጉዳዮች ላይ ከተናገሩ ለፖለቲካ ቢሮዎች መወዳደር ይችላሉ። ዲሞክራሲ ይኖራል። መሰረቱን መጣል አለባቸው ነው። ይህ መሰረት ከሌለ ምርጫ ዲሞክራሲ አያመጣም።
ቻውን አያመጣም ነው ወይስ እንደው አስፈላጊነቱ ሊያንስ ይገባዋል ይሉ ነው? አሁን ዲሞክራሲ ከሚፈለግበት አንጻር
አሁን ባለው ሁኔታ እነዚህ ሶስት ጉዳዮች ካልተወያይቶ መንግስትም የተቀሩትን ፓርቲዎች ተሰብስበው እነዚህ ጉዳዮች ላይ ተነጋግረው ዲሞክራሲያዊት ኢትዮጵያ የዲሞክራሲያዊ አስተዳደር ካልመሰረቱ ምርጫ በየአምስት ዓመት ቢደረግ ዲሞክራሲ አያመጣም። ኢትዮጵያ ውስጥ
ብቻውን ማለት ነው
ብቻውን አያመጣም። ምርጫ
ዲሞክራሲያዊ ቢሆን እንኳ
አዎ፣ ምርጫ እኮ በጣም እዚህ አሜሪካን እንኳን እና የለም እንዴ አንዳንድ ፖለቲከኞች ህዝቡን እንዴት አድርገው እንዳይመርጥ ፍሎሪዳ ውስጥ እንዴት እንዳደረጉት እናቅ የለም እንዴ? እና ይሄ ምርጫ ዲሞክራሲ አይደለም።
ዶክተር ዳንኤል ግን እንደ መፍትሄ እኔን አንድ ተከታይ ጥያቄ ያለኝ ከህዝብ አንጻር ብዙ ጊዜ ስለ ኢትዮጵያ የሚጽፉ ወይንም የሚተቹ ሊቃን ወይንም እንቆረቆራለን የሚሉ የኢትዮጵያን ችግር እንደ ችግርም አንስተው መፍትሄ ለመጠቆም የሚፈልጉ በቡድን በዘርም ይሁን በአመለካከት የተደራጁ ጥቂት ሰዎች ናቸው። ህዝቡ ስለ ራሱ አኗኗር በምን አይነት ትተዳደራለ፣ ምንድን ነው የምትፈልገው የሚለውን ተጠይቆ አያውቅም የሚል ትችት አለ ብዙውን ጊዜ። የኢትዮጵያን ህዝብ ምኞትና ፍላጎት እንዴት ማያያዝ ይቻላል ወደፊት እሱ ከሚተዳደርበት ስርዓት ጋር?
በጣም ጥሩ ጥያቄ ነው። አመሰግናለሁ። የፖለቲካ ሰዎች፣ የፖለቲካ ባለሙያዎች እዚህም እንደምናያቸው ለህዝቡ ነው የምሰራው የሚሉት ህዝቡ ኃይል ሲኖረው ነው። ህዝቡን ነው ሄደው የሚለምኑት እኮ ምረጠን ነው የሚሉት። ለምን መሰለሽ? ምረጠን ነው የሚሉት። ሀብት አለዋ፣ ንብረት አለዋ፣ ፖለቲካ ተደማጭነት አለዋ። የኢትዮጵያ ህዝብ ምን አለው?
ካልሰራም ይባረራል።
ዳዴ መባረር ብቻ፣ እስር ቤት ይጨምሩታል ከወንጀል ከሰራ። ህዝቡ ነው ግለሰቡ፣ ንብረት አለው፣ እውቀት አለው። የኢትዮጵያ ህዝብ ምን አለው? ምን? የኢትዮጵያ እኮ አስተዳዳሪዎች ከጥንት ጀምሮ ንብረት አይሰጡትም። ንብረት ከሰጡት ንብረት ከያዘ ኃይል ይኖረዋል። ኃይል የለውም የኢትዮጵያ ህዝብ። ጥሩ ህዝብ ነው፣ ጨዋ ህዝብ ነው። ስለዚህ ፖለቲከኞች ይሄንን አይናገሩም። ለዚህ ነው እነዚህን ሶስት ጉዳዮች ያወጣሁት። ተነጋገሩ በዚህ ላይ። ስልጣኑ የእናንተ አይደለም፣ የህዝብ ነው። መሬቱ የግል ይሁን። መሬት የግል ሲሆን የፖለቲካ መብት አለው፣ የኢኮኖሚ መብት አለው። አይፈራም፣ አይሰደድም። ክልል ያመጣውን ችግር ልንገራችሁ ባጭሩ። 300 ሱቆች ነው የተቃጠሉት ደቡብ አፍሪካ። ጎበዝ ኢትዮጵያን እንደዚህ ከደቡብ የሚመጡ ናቸው። ሲዳሞ ከሲዳሞ ይሄዱ ናቸው ብዙዎቹ። ወደዛ በእግራቸው ነው የሚሄዱት። ኬንያ ይዛቸዋል፣ ዛምቢያ ያስራቸዋል። የተረፉት ወርደው ሱቅ ከፍተው ቀጥረው የደቡብ አፍሪካን ሰው ነው የቀጠሩት የሚያሰሩት። ይሄ የሚገላቸው በላስቲክ እያቃጠለ ያልተማረ እነሱን ሁሉ ቀጥረው የሚያሰሩት ለምንድን ነው? ነጻ ገበያ ስላለ ነው። እኔ ደቡብ አፍሪካን አውቀዋለሁ። አሜሪካ ማለት እኮ ነው ኢኮኖሚው። እዛ ይሄዳሉ፣ ከዛ ሰርተው ገንዘብ ለራሳቸው ለወገኖቻቸው ይልካሉ። ክልል ባይኖር ኖሮ አይሄዱም፣ ይሄዳሉ። በመላው ኢትዮጵያ ተዘዋውረው ሱቅ ይከፍታሉ በመላው።
ከዛም በአገራቸው የማምረትም መብት ይኖራቸዋል።
ይሄንን ነው ፖለቲከኞቹ እንዲያወሩ መገፋፋት፣ ማስጨነቅ።
ከዚህ ጋር አያይዘው ግን ይሄንን ስለ ሰፋፊ የእርሻ መሬትና ከውጭ ለመጡ ትላልቅ ኩባንያዎች ስለሚከራየውና ኢትዮጵያ ውስጥ ያለውን ነባሩን ተወላጁን ያፈናቅላል ስለሚለው ምን አስተያየት አሉት?
በጣም ጥሩ አመሰግናለሁ። ይሄኛው ምንድን ነው? ቅድም እንዳልኩት የመሬት ይዞታ ኢትዮጵያ ውስጥ መስተካከል አለበት። የመሬት ይዞታ እንዴት ነው? አሁን የሚያርሱ በእጃቸው የእጅ ራሽ ያላቸው የሚያርሱ በንብረት ሊሰጣቸው ይገባል። ካርታ ሊሰጣቸው ይገባል። የራሳቸው ገንዘብ ሊሰጣቸው ይገባል። እርሻ እንዲያለሙ፣ ቤታቸውን እንዲሰሩ፣ የእርሻ መሳሪያ እንዲገዙ። በቅጠል ውስጥ መኖር የለበትም፣ በሳር ውስጥ መኖር የለበትም። ቤቱን እንዲሰራ መንግስት ከዓለም ባንክ ከተለያዩ ቦታዎች መበደር ይችላል። ሰርቼ በላለሁ በጉልበቴ ለሚለው መንግስት መሬት እንዲገዛ፣ መቀማት አይደለም ግዛ፣ በእጁ ያለውንም በግል ንብረት እንዲያለማ ሲሰጠው ደግሞ ለረጅም ጊዜ ከፍሎ ወለድ ነጻ የሆነም ገንዘብ ቤቱን እንዲሰራ መሬቱን ደግሞ ተቀብሎ አትርፎ ሸጦ ዞር እንዳይል ከአምስት ዓመት በፊት መሸጥ አትችልም። ወሰን አቀብ ያደርግበታል፣ አትችልም። ሌላው ይሄ ከውጭ የሚመጡ የውጭ ቴክኖሎጂ መጥፎ አይደለም፣ ነገር ግን ቅድሚያ መሰጠት ያለበት ለህዝቡ ለገበሬው አርሼ በላለሁ ለሚለው ለሱ ነው። ደግሞ የእርሻ ባለሙያዎች እየመጡ የከብት እርባታ እንዴት እንደሆነ ይሄ አሁን ከብት አረባለሁ ብሎ ኢትዮጵያ ውስጥ እኔ አውቃቸዋለሁ። እኔ ደቡብ ኢትዮጵያን በጣም አውቃለሁ። ከቦረና ጉጂ የሚጣላው ከቦታ ቦታ እየሄደ በአንድ ቦታ ባለንብረት ሆኖ ዘመናዊ የከብት እርባታ ሊያቋቁም ይችላል። ይሄ ነው
መልካም የህዝቡን የምጣኔ ሀብት አቅም ማጎልበት ቁልፍ መሆኑን በዚህም ተጽዕኖ ማድረግ የሚችል ህብረተሰብ ስለሚወጣው ያኔ ተሰሚነቱን የሚያገኛል ብለዋል። ትዝታ ቀደም ብላ ላነሳችሁ ጥያቄ ወደ መሰረታዊ ሀሳብ ለመልሶ ነው። ምናልባትም ሰው አድማጮቻችን ይሄን ፕሮግራም የሚከታተሉ አድማጮች የሚነጋገሩበትም አወዛጋቢ የሚመስለኝን አንድ ጥያቄ ነው የማነሳው። በመንደርደሪያው ዲሞክራሲ የሚባለው ጽንሰ ሀሳብ እንደ ዘበት የትም ይጣላል የትም ይወረወራል፣ ነገር ግን የዋዛ አይደለም የሚሉና አድካሚና ማለቂያ የለሽ ጥረትን የሚፈልግ ስራ መሆኑን በታሪክ እንግሊዞች ለስድስት ዓመት ሲማሩት ለመገንዘብ ወይም ደግሞ ስድስት መቶ ዓመት ለመማር ተጨባጭነቱን ለመረዳት እንደፈጀባቸው ፈረንሳዮች ሁሉንም ማግኘት ፈልገው ሁሉንም እንዳጡ እና በጊዜ ውስጥ የሚሰራ ሂደት መሆኑን ይገልጻሉ ገና ከመንደርደሪያው። በሌላ ሀሳብ ዲሞክራሲ የሚለውን ጽንሰ ሀሳብ ደግሞ አንዳንዶች እንደ አሜሪካ 200 ዓመትና 300 ዓመት ይፍጅ ግድ የለም ወሳኝ አይደለም የሚል መከራከሪያ የሚያመጡት ከዲሞክራሲ ይልቅ ብልጽግና ይመጣል እና የግድ ዲሞክራሲ ወሳኝም አይደለም የሚል መከራከሪያ የሚያነሱ ክፍሎች አሉ፣ ገዢውን ፓርቲ ወይም ደጋፊዎች ጨምሮ። እስኪ እዚህ ላይ አድማጮችም ጋር ምንተው ሀሳብ እናድርገው። በእርግጥ ያለ ዲሞክራሲ ብልጽግና የህብረተሰብ እድገት ይገኛል ይመጣል?
እሱን ሁለተኛው ላይ ልጀምር።
እሺ፣
እሱ ፖለቲካዊ አመላለስ ነው። መጀመሪያ እንልማ፣ ከዛ በኋላ ዲሞክራሲ ይመጣል ያሉት የፖለቲካ አነጋገር ነው። ልማትና ዲሞክራሲ አይነጣጠሉም፣ አንድ ናቸው፣ ምንም ልዩነት የላቸውም። ልማት ያለ ግለሰብ ነጻነት አይመጣም በምንም አይነት። መሬት የግል ካልሆነ፣ ነጋዴው እንደ ልቡ ካልሄደ፣ ከባንክ ሄዶ ካልተበደረ፣ ሮሮውን ለመንግስት ካላሰማ እድገት የለም። ስለዚህ ዲሞክራሲና እድገት አይነጣጠሉም፣ አንድ ናቸው። 600 ዓመት ፈጅቷል ላልከው እኛ 600 ዓመት አያስፈልገንም። ለምን መሰለ? ምሳሌ አለ እኮ ይኸው፣ ፊት ለፊታችን ይታያል። የሚታየውን ነገር ለምን ጥሩውን ነገር አንቀበልም ነው። እነዛ እኮ ምንም አራያ አልነበራቸውም የሚያዩት። ለዚህ ኮነ ተጋደሉት፣ ለዚህ ነው ተጫረሱት። እኛ መጋደል አለብን? አራያ ያለ ትክክለኛው ነገር ይያለ ህዝቡ የሸሸ ወደ ዲሞክራሲ ወደ ነጻነት አገር ሲሰደድ ህፃኑ ኢትዮጵያ እኮ ለተጣፋት ይችላልች። ወጣቱ ትውልድ እየሸሸ ነው። እኛ ጅማግሌዎች ነን። ወጣቱ ትውልድ እየሸሸ ያለቀ የሞተ እኮ ነው። ይህ ባለበት ሁኔታ እጠብቁ ግድ የለም ዲሞክራሲ ኋላ ይመጣል የሚሉት ለራሳቸው ብቻ የሚያስቡ ሰዎች ናቸው፣ ለሀገሪቱ አያስቡም።
ትዝታይ መጨረሻውን ጥያቄ አንቺ ብታነሽ
አንስተውታል ቀደም ብለው እንደው ዶክተር ዳንኤል ተፈራ እናመሰግናለን። በጣም ብዙ ትምህርቶችን ነው ያስጨበጡን። በመፍትሄ ሀሳብ የሚያስቀመጧቸው ብዙ አድማጮችን ሊጠቅሙ የሚችሉ ሊወያዩባቸው የሚችሉ ነጥቦችን አስቀምጠዋል። ቀደም ብለው ጠቅሰዋል። አንዱ እንግዲህ ኢትዮጵያውያንን የሚያጣላ የዚህ ባህል እና ቋንቋ ጉዳይ ነው እና እዛ ላይ ያሉትን መፍትሄ ትንሽ ተንተን አድርገው ይግለጹልንና የዛሬውን እናጠቃልላለን።
እሺ፣ በጣም አመሰግናለሁ። ቋንቋዎች፣ ባህሎች ህዝብ ያቀራርባሉ እንጂ አያራርቁም። ኢትዮጵያ ከሌሎች አፍሪካ ሀገሮች በጣም የታደለች ነች። በቋንቋ በኩል ብዙ ቋንቋዎች አሏት፣ ብዙ ባህሎች አሏት። በጣም ጥሩ የሆኑ ባህሎች ናቸው ሁሉም። በታሪኩ አመጣጥ አማርኛ የሁሉም መገናኛ ቋንቋ ነው። የራሱ ፊደልም አለው፣ ታሪክ አለው፣ የራሱ ሰዋስው አለው። በጣም የደረጀ ቋንቋ። የተቀሩ ደግሞ ታላላቅ ቋንቋዎች አሉ። አማርኛ ብቻውን አልኖረም። ማንም ቋንቋ ብቻውን አይኖርም፣ ይሞታል። ብቻውን የሚኖር ቋንቋ ተደባልቋል። አማርኛ ከኦሮሞ፣ ከትግራይ፣ ከእንግሊዝም ወስዷል አንዳንድ የሌለውን ቋንቋ ቢሮ ለምሳሌ ይሄን የመሳሰሉትን እና ይህ ቋንቋ የጋራ ቋንቋ ነው ኢትዮጵያ ውስጥ በመላው ኢትዮጵያ ይነገራል። ስለዚህ መበደር አያስፈልገንም። ፈረንሳይ አሁን ብዙ አፍሪካ ሀገሮች በፈረንሳይ፣ በስፓኒሽ፣ በፖርቹጊዝ፣ በእንግሊዝ ነው የሚናገሩት። እኛ ራሳችን ቋንቋ አለን። ይሄ ለሀገር ኩራት ጠቃሚ ነው። የተቀሩት ቋንቋዎች ግን በብሔራዊ ደረጃ መከበር አለባቸው። እነዚህ ቋንቋዎች ኦሮምኛ፣ ሶማሊኛ፣ ሲዳምኛ፣ ጉራጌኛ፣ ትግርኛ፣ አፋርኛ ብዙ አሉ። ታላላቅ ታሪካዊ ቋንቋዎች እነዚህን ማክበር ማበልጸግ በዩኒቨርሲቲዎች በሁለተኛ ደረጃ በአንደኛ ደረጃ አሜሪካን ስፓኒሽ ያስተምራል። ታውቃላችሁ ይህንን
አማርኛ ያስተምራሉ እዚህ ዋሽንግተን ዲሲ
አማርኛ ያስተምራል። እንዴ እኛ እንዴት ነው ኦሮምኛ፣ ሶማሊኛ፣ ትግርኛ፣ ከፍኛ እነዚህ የመሳሰሉ ታላላቅ ቋንቋዎች ዩኒቨርሲቲ ውስጥ መሰጠት አለባቸው። እንዲያውም እያንዳንዱ ተማሪ ቢያንስ ለመመረቅ ሁለት ከራስህ ቋንቋ የተለየ ሁለት ተማር መባል አለበት። ይሄ ህዝብ ያቀራርባል፣ ያዋድዳል፣ ያፋቅራል፣ ያጠናክራል አንድነትን፣ ብሔራዊ አንድነትን። እሺ
ዶክተር ዳንኤል በጣም አድማጮችን የሚያወያዩ ምናልባትም አዳዲስ ሀሳብ የሚፈነጥቁ ቀጣይ ውይይቶችን የሚጋብዙ ሀሳቦች ነው ያነሱት። ትዝታ መስግነን ንዝጋ በዊስኮንሰን ዩኒቨርሲቲ ዋይት ወተርስ የምጣኔ ሀብት ፕሮፌሰር ዶክተር ዳንኤል ተፈራ ለጊዜው እናመሰግናለን።
በጣም ጊዜ ይስጥልኝ ዶክተር ዳንኤል።
እግዚአብሔር ይስጥልኝ። እኔም በጣም አመሰግናችኋለሁ ወገኖቼ። ደህና ሁኑ።
አድማጮች በወቅታዊ ርዕሶች ላይ የሚካሄዱ ሌሎች ውይይቶችና ቃለ ምልልሶችም በተከታታይ እናቀርባለን። ግርማይ ገብሩ ያደረገውን ሰፋ ያለ ቃለ ምልልስ በዘንድሮ ምርጫ ህወሓት ኢህአዴግ ወክለው በመቀሌ የሚወዳደሩት ዶክተር አዲስ አለም ባሌማን ውይይት በነገው ምሽት እናቀርባለን። አሁን የሰዓቱን አጫጭር የዓለም ዜና ከአዲሱ አበበ።
የዩናይትድ ስቴትስ ልዩ ኃይል ምስራቃዊ ሶሪያ ውስጥ የሚገኘውንና ራሱን እስላማዊ መንግስት የሚለውን አማጺ ቡድን ከፍተኛ ጦር አዛዥ ገደለ፣ ባለቤቱን ማረከ። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ እና የቻይና አቻቸው ዋንግ ዪ በወቅቱ ጉዳይ ላይ ተወያዩ። የቀድሞ የግብፅ መሪ ፕሬዚዳንት ሞሐመድ ሞርሲ እና ሌሎች ከ100 በላይ ግለሰቦች የሞት ፍርድ ተፈረደባቸው። የቡሩንዲው ፕሬዚዳንት ፒየር ንኩሩንዚዛ ከስልጣናቸው ለማስነሳት የተዶለተውን መፈንቅለ መንግስት ያከሸፉትን የደህንነት ኃይሎች ትናንት ማታ በራዲዮ ባሰሙት ቃል አመሰገኗቸው። የሮማው ርዕሰ ሊቃነ ጳጳሳት አባ ፍራንሲስ ከፍልስጤማውያኑ መሪ መሐሙድ አባስ ጋር ዛሬ ቅዳሜ ቫቲካን ውስጥ ከ20 ደቂቃ በላይ ባካሄዱት ውይይት አባስን የሰላም መልእክተኛ ሲሉ አወደሷቸው። የመን ውስጥ ሳውዲ አረቢያ መራሹ ጣምራ ቡድን ሁጢ ሽምቅ ተዋጊዎችና የመንግስቱ ወታደሮች የተስማሙበት የተኩስ አቁም ነገ እሁድ ከማብቃቱ አስቀድሞ ዛሬ ቅዳሜ ግጭት ተፈጥሮ አያሌ ሲቪሎችን ጨምሮ የመንግስት ወታደሮችና ሽምቅ ተዋጊ ቡድን አባላት ሞቱ፣ ቆሰሉ። ዜናው አበቃ።
ክብራትና ክብራን አድማጮች ለምሽቱ ያዝነውን በዚሁ ማጠናቀቃችን ነው። በነገው ምሽት ከሌላ ልዩ ፕሮግራም ጋር መልሰን እንመጣለን። ከቴክኒክ አቀናባሪ ጽዮን ግርማና ከቴክኒሻኑ ኬልቪን ፎለር ጋር በዚሁ እንሰናበታለን። አላ ከብደኝ ያስተናገድኳችሁ መልካም ምሽት፣ ደህና ደሩ።
This program has come to you from the Voice of America, Washington.